ሰላም እንደምን አመሻችሁ የጋቢና ቪ አድማጮች የዕለተ ማክሰኞ ህዳር 14 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ መሰናዷችን ወቅታዊ ጉዳዮችን የሚዳስሱና ለወጣቶች ትምህርት ይሰጣሉ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል
ሌላ በርሃም ምክንያት የሞቱ ከተማው ውስጥ ከ16 በላይ እናቶችና ህፃናቶች የሞቱ ደግሞ አቃለሁ። እነዚህ ሁሉ ሲቀበሩ እኔ ባይኔ በቦታው ላይ ተገኝቼ ማረጋገጥ እንችል።
የህወሓት ታጣቂዎች ከተቆጣጠሯቸው ከሰሜንና ከደቡብ ወሎ ዞኖች ከተፈናቀሉ ሰዎች መካከል አንዱ የሆኑትን አቶ ቸኮል ይታዘበውን የሰማችሁት። ተፈናቃዮቹ የሚገኙበትን ሁኔታ የሚዳስስ አንድ ዘገባ ይኖረናል።
አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም።
አሁን ደግሞ የሰማችኋቸው ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም ይባላሉ። ለወጣቶች የሜንተርሺፕ ወይም የማማከር አገልግሎት የሚሰጡ ባለሙያ ናቸው። የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
ለሚስር አብይ አህመድ ወደ ግንባር እንደሚዘምቱ አስታወቁ። የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት የተለየው ዳሉ ፍርምጃ እንደሚገቡ ደግሞ የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አመልክቷል። ጠቅላይ ሚኒስትሩ ትናንት ምሽት ላይ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን በሚል ርዕስ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት ጽሑፍ ከህዳር 14 2014 ዓመተ ምህረት ጀምሮ ወደ ጦር ግንባር እንደሚዘምቱ አስታውቀዋል። ከእንግዲህ እኔ መከላከያን በግንባር ሆኜ ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እዘምታለሁ ብለዋል ጠቅላይ ሚኒስትር አብይ። ለመላው ጥቁር ህዝቦችና ለኢትዮጵያን ሲሉ ባስተላለፉት መልእክት ሌሎችም ፈለጋቸው እንዲከተሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በዚህ ጽሑፋቸው የውጭና የውስጥ ጠላቶቻችን ብለው የገለጿቸው ኃይሎች ተቀናጅተው መዝመታቸውን ጠቁመው አሁን ኢትዮጵያን ለመታደግ የመጨረሻውን ፍልሚያ የምናደርግበት ጊዜ ላይ ነን ብለዋል። የእኛ መዝመት የሚፈጥረውን ክፍተት ከግንባር የቀሩት የክልልና ፌዴራል አመራሮች በሙሉ አቅማቸው ይሰራሉ ሲሉም አክለዋል። የፓርቲው ስራ አስፈጻሚ ኮሚቴ አባል ዶክተር አለሙ ስሜም ከፓርቲያችን ፕሬዚደንት ጀምሮ ወደ ግንባር ሄደን እኛ መስዋዕት ሆነን ኢትዮጵያን ለማዳን ወስነናል ብለዋል። የፓርቲው ስራ አስፈጻሚ ኮሚቴ አባልና የመከላከያ ሚኒስትር ዶክተር አብርሃም በላይ ደግሞ የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት ተዘጋጅ ወደ ተለየ እርምጃ ይገባሉ ብለዋል። እርምጃው ምን እንደሚሆን ግን በዝርዝር አላብራሩም። በግጭቱ በተሳተፉ አካላት መካከል ወታደራዊ አማራጭ መፍትሄ እንደማይሆን በመግለጽ ዩናይትድ ስቴትስና የመንግስታቱ ድርጅትን ጨምሮ በግጭቱ ውስጥ ያሉ ሁሉ ያለምንም ቅድመ ሁኔታ ተኩስ ለማቆም ለድርድር እንዲቀመጡ ተደጋጋሚ ጥያቄዎችን ቢያቀርቡም እስካሁን በተጨባጭ የታየ ለውጥ የለም። ሩሲያ ከዩክሬን በሚያዋስናት ድንበር ላይ የጦር እንቅስቃሴዋን ማጠናከሯ ያሳስባቸው የዩናይትድ ስቴትስ ባለስልጣናት ሌላ ዙር ወረራ ሊኖር እንደሚችል እያስጠነቀቁ ነው። የዩክሬን ባለስልጣናት በአሁኑ ሰዓት ቁጥራቸው 90 ሺህ የሚሆኑ የሩሲያ ወታደሮች ሩሲያ በምትቆጣጠረው የዩክሬን ምስራቃዊ ክፍል ላይ እንደሰፈሩ አስታውቀዋል። ይህ ጉዳይ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን እና የዩክሬን አቻቸው ዲሜትሮ ኮሊባ በዚህ ወር ተገናኝተው በመከሩበት ወቅት ዋነኛ አጀንዳ ሆኗል። ዋሽንግተን ሁኔታውን በቅርብ እየተከታተለችው መሆኑን አስታውቃለች። የዩክሬን የመከላከያ ሚኒስትር ኦልኪዚ ሬዝኒኮቭ ሀገራቸው ዝግጁ መሆኗን አስታውቀዋል። ባለፈው ሳምንት በፔንታገን ከዩናይትድ ስቴትስ መከላከያ ጠቅላይ ኢታማዦር ሎይድ ኦስቲን ጋርም መክረዋል። ኦስቲን ፕሬዚደንት ባይደን ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪቭ እንደተናገሩት ሁሉ ለዩክሬን ራስን መከላከል፣ ሉዓላዊነትና የግዛት አንድነት የማይናጥ ድጋፍ እንደምንሰጥ አረጋግጣለሁ ብለዋል። ከመቶ የሚልቁ አፍጋኒስታናውያንን የጫነ አውሮፕላን በትናንትናው ዕለት በሰሜን ግሪክ ደርሰዋል። የግሪክ ባለስልጣናት እንደተናገሩት በሀገራቸው ከደረሱ 119 ሰዎች መካከል የአፍጋኒስታን የድንበርና የጎሳ ጉዳዮች ሚኒስትር ሙሃቢላ ሳሚም እንዲሁም በታሊባን ተዋጊዎች ላይ ክስ ሲያቀርቡ የሰነበቱ ጠበቃ፣ የሴቶች መብት ጠበቆችና ሴት ዳኛ ይገኙበታል። ግሪክ የደረሱት ግለሰቦች ዩናይትድ ስቴትስና ካናዳን ጨምሮ ወደ ሌሎች ሀገራት እንዲያመሩ ሁኔታዎች እስኪመቻቸው ድረስ በሀገሪቱ ይቆያሉ። ታሊባን አፍጋኒስታንን ከተቆጣጠረበት ነሐሴ ወር ወዲህ 700 ያክል አፍጋኒስታናውያን ወደ ግሪክ በረዋል። ኬንያ ከመጪው የጎርጎሳውያኑ ታህሳስ አጋማሽ ወዲህ ያልተከተበ ሰው በአካል ተገኝቶ የመንግስት አገልግሎቶችን እንዳያገኝ ለህዝብ መሰብሰቢያና መናፈሻ ስፍራዎች ሆቴሎችና ምግብና መጠጥ ቤቶች እንዳይጠቀም እንደምትከለክል አስታውቃለች። ኬንያውያን መሰል አገልግሎቶችን ለማግኘት ከፈለጉ ከአንድ ወር ያነሰ የክትባት ጊዜ ብቻ ቀርቷቸዋል። የሀገሪቱ የጤና ሚኒስትር ሙታሂ ካግዌ አዲሱ እርምጃ ክትባት የሚፈሩ ዜጎች የጎረጎሳውያኑ ዓመት ከመገባደዱ በፊት እንዲከተቡ ግፊት ለማሳደር ያለመ እንደሆነ ተናግረዋል። ኬንያ የቫይረስ ተጋላጭነት እየጨመረ ከመጣባቸው ምዕራባውያን ሀገራት ልትማር እንደሚገባም አክለዋል። የሀገሪቱ መንግስት የአሁኑ እርምጃው በዓመቱ መጨረሻ 10 ሚሊዮን ሰዎችን ለመከተብ የተያዘን እቅድ ለማሳካት እንደሚረዳውም ተስፋ አድርጓል። ኬንያ እስካሁን ድረስ 6.5 ሚሊዮን ክትባቶችን በመላ ግዛቶቿ ብታሰራጭም የተከተቡ ዜጎቿ ግን 2.4 ሚሊዮን ብቻ ናቸው። ይህ ቁጥር ከሀገሪቱ የህዝብ ቁጥር 10 በመቶውን ብቻ የሚሸፍን ነው።
ሀብታሙን ለዜናው አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። ለቴሌቪዥን እና ሬዲዮ በቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። አስተያየቶቻችሁን በማህበራዊ ትስስር ገጾቻችን በፌስቡክ እና በትዊተር አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የህወሓት ታጣቂዎች በተቆጣጠሯቸው በሰሜንና በደቡብ ወሎ ዞኖች ውስጥ በተፈናቀሉ በመድኃኒትና በምግብ እጥረት ሰዎች እየሞቱ ነው ሲሉ ከሶስትና አራት የእግር ጉዞ በኋላ ባህር ዳር መግባታቸውን የተናገሩ ተፈናቃዮች ለአሜሪካ ድምጽ ተናግረዋል። ክልሉ ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸው 7 ሚሊየን ተፈናቃዮች እንዳሉ በተደጋጋሚ የሚገልጸው የአማራ ክልል መንግስትም ዓለም አቀፍ የሰብአዊ ረድኤት ተቋማትን እያወቀሰ ይገኛል። አስቴር ምስጋናው ዝርዝር አላት።
አቶ ቸኮሌ ታዘበው ከሰሜን ወሎ ዞን ከላሊበላ ከተማ እስከ መቄት በእግራቸው ከተጓዙ በኋላ ቀሪውን በህዝብ መጓጓዣ ተሳፍረው ባህር ዳር ከተማ እንደገቡ ይናገራሉ። ይኖርበት ስለነበረው የላሊበላ ከተማ ሁኔታ ሲናገሩም ህወሓት አካባቢውን ከተቆጣጠረበት ከነሐሴ ወር ጀምሮ ህዝቡ በከፋ ችግር ላይ እንደሚገኝ ይናገራሉ። በመድኃኒትና በምግብ እጥረት የሞቱ ሰዎችን መቅበራቸውን አቶ ቸኮል ይገልጻሉ።
ከመቶ በላይ ሰው ነው የደረስነው። አብዛኛው ሰው ተሰዶ ወደዚህ ሲመጣ ለቤተሰቦቹ በተለየ ተከታታይ መድኃኒት ለመውሰድ ነው የመጣ እና ከፍተኛ ችግር ነው ያለው። አካባቢው እንደሚታወቀው በጣም የድርቅ አካባቢ ከመሆኑ አንጻር ባለፉት ዓመታት በሴፍቲኔት በተለያዩ የተራዶ እርዳታዎች ሲረዳ የቆየ መሆኑ ይታወቃል። ነገር ግን ባለፉት 4 ወራት ምንም አይነት ድጋፍ በመንግስትም ሆነ በሌሎች ዓለም አቀፍ የተራዶ ድርጅቶች እየተረዳ ባለመሆኑ ከፍተኛ ረሃብና ከፍተኛ ችግር ውስጥ ነው የገባው።
የእኔ ቤተሰብ ምቶ ሙስሊም ሽምሻ በሚባል ቀበሌ በወሊድ ምክንያት የሚያወልደ በማጣቷ ህፃኑም እሷም በዚህ ምክንያት ሞታለች። ይሄን አውቃለሁ። በስኳር በሽታ ምክንያት የሞተ ወጣት ከተማ ውስጥ ላሊበላ ከተማ ውስጥ ወርቅ ድንጋይ ተብሎ በሚጠራ ልዩ ቦታው እንዲሁ በመድኃኒት እጥረት ምክንያት መቆየት የሚችል ልጅ መሞቱን አውቃለሁ። ሌላ በረሃብ ምክንያት የሞቱ ከተማ ውስጥ ከ16 በላይ እናቶችና ህጻናቶች የሞቱ ደግሞ አውቃለሁ። እነዚህ ሁሉ ሲቀበሩ እኔ በአይኔ በቦታው ላይ ተገኝቼ ማረጋገጥ የምችል ነው።
ሌላው ከላሊበላ ከተማ የመጡት የአይን እማኝ አቶ ሞላ ደርበው በከተሞች አካባቢ የሚሞተውን ሰው ብቻ መመልከት እንደቻሉ ገልጸው በገጠር አካባቢ ችግሩ የከፋ ሊሆን እንደሚችል ተናግረዋል።
ባህር ዳር ተጉዘን የገባ ነው። ኦልሞስት ከ3 ቀን በላይ ነው ተጉዘን የገባ ነው። እዚህ ባህር ዳር ላይ ማለት ነው። በርካታ ሰዎች ሞተዋል። እኔ የማውቃቸው በራሱ ከ10 በላይ ሞተዋል። በመድኃኒት እጥረት ምክንያት ይሞተዋል። አሁንም ግን አሉ ሌሎች ነው። ይሄ ምናልባትም እኔ በአይን ያየኋቸው ሀዘንተኛ ሰዎችን በጠየቅኩት መንገድ ነው። ግን ስለመታመማቸው እውቅና የሌለን ገጠራማ ቦታዎች ላይ በተለይ ደግሞ በርካታ ሰዎች እየታመሙ እየሞቱ እንዳሉ በርካታ መረጃዎች ይደርሱናል። በስም ደረጃ ግን እነማን ናቸው የሚለውን ነገር ፈልጎ ለማግኘት እንደፈለግነ መንቀሳቀስ ስለማንችል የመረጃ ልውውጣችን በዚህ ልክ ነው። የሞቱት እንዳሉ ሆኖ ያሉት በህመም ላይ ያሉት በአልጋ ላይ ያሉት ሰዎችን ራዶ ድርጅቶችም የሚሰሙ ከሆነ የምንጠይቀው እኛ ድረሱላቸው ነው። ምናልባትም እኔ አንድ ነኝ፣ ላሊበላ ያለሁትን ግን ሺዎችን እታደጋለሁ የሚል እምነት ስላለኝ ነው ወደዚህ ቀርብ የድምፄን እያሰማ ያለሁትና ልንደርስላቸው የሚገባል የሚል ነገር አለ በኔ።
ከደቡብ ወሎ ዞን ሀይቅ ከተማ የመጣው የአካል ጉዳተኛው ሰለሞን ወዳጆ በብዙ ስቃይ ተጉዞ ባህር ዳር ከተማ በቅርቡ መግባቱን ይናገራል። ሀይቅ ከተማ ውስጥ በመድኃኒት እጥረትና በረሃብ ምክንያት ህይወታቸው የሚያልፍ ሰዎች እንዳሉ ተጠቁሟል።
እኔ ረሃብ የመጀመሪያው ቃላት አለኩ ማለት ብዙ ሰዎች ብዙ ሲታረቡዋል። አሁን ህጻናት አሉ። ለምሳሌ አንዱን ጓደኛዬን እንኳን ምሳሌ በነገርሽ እናቱ የስኳርም እንደገና የደም ግፊትም ተጠቂነች እና ይቺ ሴትዮ በጣም በብዙ ስቃይ ውስጥ ነው ያለፈችው። አብዛኞቹ ሱቆች ተዘርፈዋል። እነዚህ ሸቀጣ ሸቀጥ፣ መድኃኒት ቤቶች ሁሉም እየተከፈቱ ሱቃቸው እየተሰበሩ ሙሉ በሙሉ ተዘርፈው በመኪና የሚጫኑ ተጭነዋል። ለወታደር ቀን ለሚሆኑት ደግሞ እንደገና ወስዷቸዋል እየጫኑ የአመፀውድም ማለት ነው። እንደዚህ አድርጎ ወስዷቸዋል ጠቅላላ። እና ረሃቡ በጣም ጭንቅ ነበረ። ምግብ ቤት ዝግ ነው። ሁሉም ነገር አሁን የተዘጋጉና ያለቁ ነገሮች ናቸው። ውሃ ተዘግቷል፣ መብራት ተዘግቷል፣ ሱቅ ሁሉ ተዘርፏል። ምንም ነገር የለም። ስለዚህ ሰዎች አሁን በብዙ ረሃብ እያለቁ በብዙ ረሃብ
7 ሚሊዮን ለሚጠጋ ተፈናቃይ የአስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የሚናገረው የአማራ ክልል መንግስት አሁንም ዓለም አቀፍ የሰብአዊ እርዳታ ለጋሾችን እየወቀሰ ይገኛል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ ኮሚሽነር ዘላለም ልጅአለም ትላንት ለሀገር ውስጥ ሚዲያ እንደተናገሩት የህወሓት ታጣቂዎች ከተቆጣጠሩባቸው አካባቢዎች ተፈናቅለው በተለያዩ ቦታዎች የሚገኙ 2.1 ሚሊዮን ተፈናቃዮችን መንግስትና ህዝብ ድጋፍ እያደረገ ሲሆን በህወሓት ቁጥጥር ስር ባሉ አካባቢዎች የሚኖሩ 5 ሚሊዮን የሚጠጉ ተፈናቃዮች እርዳታ ማግኘት አልቻሉም ብለዋል። ለዚህም ተጠያቂዎቹ ዓለም አቀፍ የእርዳታ ለጋሾች ናቸው ብለዋል።
በዋነኛነት መንግስት እነዚህን አካባቢዎች ድጋፍ ሊያደርግ የሚችልበት ሁኔታ የለም። ምክንያቱም በጠላት የተያዙ ከመሆናቸው ነው አኳያ ማለት ነው። ስለዚህ የመንግስት ያልሆኑ ድርጅቶችና የዓለም አቀፍ ተራድኦ ድርጅቶች እነዚህ አካባቢዎች ዓለም አቀፍ የሆነ መብት ስላላቸው ገብቶ ድጋፍ ማድረግ ሰብአዊ ድጋፍ ማድረግ ነበረባቸው። በዚህ በኩል በተደጋጋሚ ውይይት ለማድረግ ተሞክሯል። ምንም አይነት ድጋፍ እያደረጉ አይደለም። ይሄ ባለመሆኑ ምክንያት በመድኃኒት እጦት ምክንያት እናቶች፣ አረጋውያን፣ ህጻናት እየሞቱ ያሉበት ሁኔታ ነው ያለ። ይሄ ባለመሆኑ ምክንያት በምግብ እጦት ምክንያት ቤታቸውን ዘግተው ሞተው የተገኙ የህብረተሰብ ክፍሎች አሉ። አጠቃላይ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ቀውስ እየተፈጠረ ነው ያለው።
በተያያዘ ዜና የኢትዮጵያ መንግስት በህወሓት ቁጥጥር ስር ወደሚገኙት ኮምቦልቻና ላሊበላ ከተሞች የሰብአዊ እርዳታ በረራ እንዲካሄድ መፍቀዱን ሰሞኑን የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት አስታውቋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአፍሪካ ቀንድ የአሜሪካ ልዩ ልዑክ ከሆኑት ጄፍሪ ፌልትማን ጋር ውይይት ካደረጉ በኋላ ነው ጉዞ የተፈቀደው። የኢትዮጵያ መንግስት የእርዳታ እህል ወደ ትግራይ ክልል እንዲገባ ፍቃድ መስጠቱም ተገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ መሰናዷችን እናልፋለን። በኢትዮጵያ ለአመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት በመዳረጋቸው በተለይ በህጻናትና በወጣቶች ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህን አይነቱን አገልግሎት እየሰጡ ከሚገኙ በጎ ፈቃደኞች መካከል ደግሞ የሴቶችና ህጻናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከ2 ዓመት በፊት በጀመረው የሜንተርሺፕ ወይም የማማከር ፕሮግራም ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፈወርቅ ኪዳነ ማርያም አንዷ ሲሆኑ የህይወቴ ቅኝት የተሰኘ መጽሐፍም አሳትመዋል። በፖለቲካ አለመረጋጋት ወቅት ለወጣቶች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት በሚል ሀሳብ ዙሪያ ከወይዘሮ ፍጹም ጋር ቆይታ አድርጊያለሁ። ቀጥሎ ይቀርባል። በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውን እና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸውስ መመከር ያለባቸው? ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩቸው ከፊታቸው የተደቀኑባቸው ነገሮች እነሱ ማያያቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖራቸዋል። ለምሳሌ ቴክኖሎጂ ተቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት ዕጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን፣ በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል፣ ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለእነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ፣ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን፣ ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብነው፣ ከሰማነው ለእነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት፣ በስራው፣ በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም፣ መማር እችላለሁ፣ ለካ እድሜ ለትምህርት እድሜ ገደብ የለውም፣ ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካልሽ ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው። ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ። እሱ ሲነግሩን ያ ማለት ለእኛ ምክር ማለት ደግሞ ሜንቶርሺፕ ማለት ነው።
ምናልባት ከዚህ ጋር በተያያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻል እና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
መጽሐፌን ለመጻፍ እኔ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። የሁሉ ሲሆን ግን እኔ ወይት ነው የምጓዘው፣ ስፍር አላልኩም። በቃ በነገር ላይ ድክመቶችን በሙሉ ጽፍ ያለው
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፉ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሽው ምክር ካለ ምናልባት በዛው ብታካፍሪን አንድ ምክር።
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን፣ የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክር ያለው። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መክር ያለው።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደው አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳናቸው ወላጆች ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል?
ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ፣ ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይሄኛል። የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ የማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም የሚያጡ፣ ሰላም ሲጠፋ ምግብ ይጠፋል፣ ሕክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት፣ የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክትድ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችንም ተደጋግፈን ይችን ጊዜ እንድንሻገር ይህንን እንደ ሜንቶር ለሌሎችም መምከር ይኖርብናል ማለት ነው።
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገር ነው። በጣም ነው የምናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
ወይዘሮ ፍጹም ከኛ ጋር ለነበራቸው ቆይታ እናመሰግናለን። ቀጣዩ መሰናዷችንም ለተማሪዎች የሚያገለግል አንድ አውታር ያስተዋውቀናል። ተስተማሪ የወጣቶችን የአስተሳሰብ ልቅና ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአይምሮ ጥላ የተሰኘው በበይነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሀሳቦችን እያጋሩ ከሚገኙ ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን ያስተዋውቃሉ።
እኔ ሙሉ ስሜ እንግዲህ አበባ ፋንታውን ነው የሚባለው። በሙያ ሲቪል መሀንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ።
እኔ ደግሞ ካርሎ ኤርቶላ እባላለሁ። የፈጠራ ስራ ባለሙያ እና የስራ ፈጣሪ ነኝ። ህይወቴ ውስጥ ትልቁ ጥሪዬ የሰውን ህልምና የራሴን ህልም ማሳካት ነው።
በጣም አመሰግናለሁ ሁለታችሁንም። የአእምሮ ጥላ የተሰኘ በበይነ መረብ ወይንም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምንምን ናቸው?
እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው? የሰው ልጆች በውስጣቸው ራሳቸውን ችለው መንቀሳቀስ የሚያስችላቸው እውቀት፣ ጥበብ፣ ማወቅ ተሰጥቶን ነው የምንፈጠረው ስንመጣ እና ተማሪም መሆን እንችላለን፣ አስተማሪም መሆን እንችላለን ነው ኮንሰፕቱ። ተስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው ተስተማሪ የሚለውን መድረክ የፈጠር ነው። የአእምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው ዓላማ ባጭሩ።
አመሰግናለሁ። ካርሎ፣ ወደ አንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው?
ድልድዩን በእርግጥ ይሄ ነው ማለት ይከብዳል፣ ግን ጉዞአችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት፣ ያለው ሀሳብ፣ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድን ነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ሶ ለእያንዳንዱ ሰው የተለየ ነገር ነው። ለእኔ አንድ ነገር ሊሆን ይችላል፣ ለአንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሀሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደርጉናል።
አድማጮች፣ ተስተማሪ የተሰኘውን አውታር ከፈጠሩት ሁለት ወጣቶች ጋር የነበረን ቆይታ ይህ ብቻ አይደለም። ቀሪውን ከድህረ ገጻችንና ከማህበራዊ ሚዲያ ገጾቻችን ላይ ታገኙታላችሁ። አሁን በአንድ ሙዚቃ እረፍት እናድርገን እንመለስ። አድማጮች፣ ለምሽቱ የያዝናቸው መሰናዶዎች ተጠናቀቁ። በምሽቱን ስናስተናግዳቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም አብሬያቸው ያመሸሁት ስመኝሽ የቆየ ነበርን። ነገ በተመሳሳይ ሰዓት በሌሎች ፕሮግራሞች እንጠብቃቸዋለን። ያላችሁን አስተያየት አት ቪኦኤ አማሪክ በማለት በፌስቡክና በትዊተር ገጾቻችን ላይ ልታደርሱን ትችላላችሁ። መልካም ምሽት እንዳንቺ የሚናፈቅ